ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተን እንደምን አመሻችሁ ወንድሞቻችን። ዛሬ አርብ መጋቢት 8 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መጋቢት 8 ቀን 2000 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በጉራጌ ዞን በርካታ ዜጎች በእስር ላይ ይገኛሉ። በጉራጌ ዞን አሁንም በርካታ ሰዎች ታስረው እንደሚገኙ ታውቋል። እስር ላይ ከሚገኙት መካከል ቁጥራቸው ያልታወቁ በርካቶች ሲሆኑ በችግርና በሰቆቃ ውስጥ እንዳሉ ጠያቂ ቤተሰቦቻቸው ተቆመውናል። የደቡብ ፖሊስ በበኩሉ ከዞኑ የታሰሩት ሰዎች ከ40 እንደማይበልጡ ገልጾ የመታሰራቸው ምክንያት በጥብጥ ከማስነሳት ጋር የተያዘ ነው ሲል ለማስተባበል ሞክሯል። ሆኖም እስሩ በአብዛኛው ከጉራጌ ዞን የክልልነት ጥያቄ ጋር በተቀጥታ የተያዘ ስለሆነ ዘገባዎቹ ሲወጡ መቆየታቸው ይታወሳል። ከዞን ዋና ከተማ ወልቂጤ የተያዙት ሰዎች ወደ ቡታጅራ ከተማ ተወስደው በከፍተኛ ችግር ውስጥ እንደሚገኙም ቤተሰቦቻቸው ተናግረዋል። የኦነግ ጨፍጫፊ ታጣቂዎቹ በመተሃራ ንጹሃን ሰዎችን ገደሉ። በመተሃራ ትላንት ምሽት 1 ሰዓት ከ30 አካባቢ ኦነግ ታጣቂዎች ገብተው ከ7 በላይ ሰዎችን ገድለው ወደ መጡበት ተመልሰዋል። በአገዛዙ ድጋፍ የሚንቀሳቀሰው ኦነግ በተለያዩ አካባቢዎች ሰዎችን መግደል ማፈናቀልም ቀጥሏል። ታጣቂ ሽብር ቡድኑ ትላንት በመታራ 7 ሰዎችን ከገደለ በኋላ ያስፈልገውን በማጓጓዝ ወደ መጣበት አካባቢ ተመልሷል። በወለጋ በተደጋጋሚ በንጹሃን ላይ የተፈጸመ ያለው ጥቃት በኦሬድ ከፍተኛ አመራሮች ተቀርጾ የሚሰጥ የፖለቲካ ሴራ ነው። አንገርጉትን ከተማ ቱሉጋን ከተማ ጫንጮ አሊ አንዶዶ ኦፈታ መንደር 6 መንደር 10 ለሊቱ አንገር ከተማ ሉጎ ከተማ መንደር 21 20 መንደር 25 ቀበሌ በቱላፍቶ ወጋንጅ ጃሲ የርደጋ አቤ ደንጎሮ ወረዳ ሃሮ አዲስ አለም ከተማ ጌዲዮ ባኮ ትቤ ስሬ ከተማ በስሬ አኖ ጉንዲያ ቢላ ጉቶ ጅዳ ሳሲጋ ነቀምቴ አርጆ ቶሌ ጊምቢ ደምቢዶሎ መቻራ አጋምሳ ጃቦ ዶበንና የወለጋ አራቱም ዞኖች አጠቃላይ ወረዳዎች በካድሮቹ አሻጥር የተነሳ ዜጎች ለከፋ ችግሮች እየተደረጉባቸው አካባቢዎች መሆናቸውን ህዝብ ሊያውቅ ይገባል። በወለጋ እየተፈጸመ ያለው ያገዛዙ አሻጥር መፈናቀል፣ የንብረት ውድመትና ሞት እንዲሁም እገታ በካድሮቹ የተቀረጸ የሚሰጥ ለታ አጀንዳ ነው። አሁን ላይ በወለጋ ከላይ በተጠቀሱት አካባቢዎችና ጎራባች አካባቢዎች አክራሪ ጽንፈኛ የታጠቁና የተደራጁ የኦሬድ ቀጥረኛ ኃይሎች በድጋሚ ለጥፋቱ ምቹ ሁኔታዎችን በመመቻቸት ላይ እንደሚገኙም ታውቋል። ከዚህ ጋር በተያያዘ በቤሻንጉል ጉሙዝ በካማሽ ዞን በሚጅጋ ሶጌ ወረዳ በቤዴሳ ቀበሌ የቤጉ ልዩ ኃይል አባላት መግባታቸውን ተከትለው ካንገር ጉትን በዙሪያው ካሉ መንደሮች ተወጣጥተው ያመሱት ነው። የወያኔ ቡድን ደጋፊዎች ታጥቀው በዚሁ በቤሻንጉል ጉሙዝ በቤዴሳ ቀበሌ የገቦይ ትግራይ ተወላጆች የወያኔ አባላት በሰሞኑ ወደ ኦሮሞ የሊሙ ወረዳ ቀበሎች በመንቀሳቀስ ጥፋት ለማድረስ የጥቃት ሙከራ ማድረጋቸውን ለማወቅ ተችሏል። በዚህ የጥፋት ስሌት ውስጥ በሊሙ ወረዳ ባርቆምቢ በፊቲ በቆ ቀበሌ በመንደር 678 እና 9 በመንደር 10 በኡኬና የመሳሰሉት አካባቢዎችን ለማጥቃትና የተለያዩ ስያሜዎችን ለመስጠት መዘጋጀታቸውን በመጠቆም ዛካባቢ ያለው ንጹሃን ህብረተሰብ ራሱን አደራጅቶ እንዲጠብቅ ማስተባበት ሰጥቷል። ከያቤሎ ከተማ ከዙሪያዋ እስከ ሞያሌ የተዘረጋው የነዳጅ ጥቁር ገበያ ተጠናክሮ ቀጥሏል። በውጭ ምንዛሬ ገዝቶ ለሀገር ውስጥ የህዝብ ትራንስፖርት የቀረበ ነዳጅ የጥቁር ገበያ ሲሳይ ሆኗል። ይህ ህገወጥ ተግባር በአገዛዙ ሙሉ በሙሉ የሚደገፍ ሲሆን ከአዲስ አበባ ከተማ አንስቶ እስከ ጠረፍ ባሉ ከተሞች የተለመደ ተግባር ከሆነ ሰነባብቷል። በያቤሎ ከተማ የትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ቀኑን አገልግሎት ከሰጡ በኋላ ምሽቱን ለነገ መንቀሳቀሻ የሚሆናቸው ነዳጅ ለመቅዳት በማደያው ተሰልፈው ይስተዋላሉ። ከምሽቱ 1 ሰዓት ቤንዚን ለማግኘት የተሰለፈው ሹፌር እስከ ረፋዱ 3 ሰዓት ወረፋ እንዳልደረሰው በመረጃ ያስረዳል። በከተማዋ 10 የነዳጅ ማደያዎች ቢኖሩም ህገወጦች ተመታጥረው ለከተማዋ የቀረበው ነዳጅ በድብቅ ወደ ሞያሌ መስመር እንደሚያስወጡ የሚናገሩ አሽከርካሪዎች በዚህም እነሱ መቸገራቸውና ትራንስፖርት እንደማያገኙ ገልጸዋል። በአካባቢው ማደያዎች 1 ሊትር ቤንዚን በ65 ብር እንደሚሸጥ የተመለከተን ሲሆን ለከተማዋ የሚቀርበው ነዳጅ ከማደያዎቹ ተመሳጥረው የሚያስወጡት ህገወጥ ነጋዴዎች ደግሞ 1 ሊትር ቤንዚን ሞያሌ ላይ በ150 ብር እንደሚሸጡት ታውቋል። ማደያዎቹ ጭምር የቀረበላቸው ነዳጅ በህገወጥ መንገድ እንደሚሸጡ የሚናገሩት ቅሬታ አቅራቢዎቹ በከተማው በሚገኙ ሱቆችም ቤንዚን በሊትር እስከ 140 ብር ድረስ እንደሚሸጥ ተቆመዋል። በያቤሎ ከተማ የትራንስፖርት አገልግሎት የሚሰጡት ባለ 3 እግር ተሽከርካሪዎች ብቻ ሲሆኑ እነሱም በነዳጅ እጥረት ለቀናት ስለሚቆሙ ማህበረሰቡ ለትራንስፖርት ችግር መዳረጉ አስተውለናል። ነዋሪዎቹ በቦረና ዞን 13 ወረዳዎችና 2 ከተማ አስተዳደሮች እንደሚገኙ ገልጸው የያቤሎ ከተማ ማደያዎች የሚጠቀሙበት ደግሞ 9 ወረዳዎች መሆናቸውን አስረድተዋል። የባለ 3 እግር ተሽከርካሪዎች በሁለት ማደያ ብቻ ቤንዚን እንደሚያገኙ በቅርቡ አንዱ ማደያ ብልሽት ስላጋጠመው ለጊዜው አገልግሎት እያገኙ እንዳልሆነም ታውቋል። ለዞኑ የሚቀርበው የነዳጅ መጠን ዝቅተኛው ነው ሳለ የሚቀርበው ነዳጅ በህገወጥ መንገድ ከሀገር ስለሚወጣ በነዳጅ እጥረት ችግር ውስጥ መውደቃቸውን ተናግረዋል። ነዳጅ ለመቅዳት በረጅም ሰልፍ ወረፋ ሲጠብቁ የሚታዩት አብዛኞቹ የባጃጅ አሽከርካሪዎች የትራንስፖርት አገልግሎት ሊሰጡ ፈልገው ሳይሆን የቀዱትን ነዳጅ ዋጋ ጨምረው በጥቁር ገበያ ሊሸጡ እንደሆነም ነዋሪዎቹ አስረድተውናል። ለእለቱ የነበረን ዜና በዚህ አበቃ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ጤና ይስጥልኝ ፍኖተዎች፣ እንደምን ሰነበታችሁ? እኛ በመከራ ላይ መከራ፣ በግድያ ላይ ግድያ፣ በረሃብ ላይ ረሃብ፣ በውሸት ላይ ውሸት፣ በሌብነት ላይ ሌብነት፣ በጠባብነት ላይ ጠባብነት፣ በዝርፊያ ላይ ዝርፊያ በማፈናቀል ላይ ማፈናቀል በግፍ ላይ ግፍ የሚነባበርበት ዘመን ላይ ነን። ጨፍጭፈውና የሰው ስጋ በልተው እንዳዞ እንኳ የማያነቡ ጉድ የጉድም ጉድ የሚባሉ ያዞ ዝርያዎች እየፈሉ ያለበት ዘመን ላይ ነን። ተረት በርተረት ላይ የሚነባበርበት ሺውሸት ተደጋግሞ ቢወራ የተነፋው ሸት ከመሆን ባለፈ ሐቅ ከተውንም አይሆንም። እንዲህ ይባል የለ እውነት ተመለምናለች እንጂ አትሞትም። እኔ ልጨምርበት ሐቅ መቃብር ተቆፍሮ እተማሰው ጉድጓድ ተከታ በላይዋ አፈር ተመልሶባትና ቆሻሻ ሁሉ ተከምሮባት መቃብሩን ፈነቃቅላ ፍንተው ትላለች እንጂ በተከመረባት አፈርና ቆሻሻ አትበሰብስም አትሞትም። ሞትን ድል ተነሳለች። ኢትዮጵያን አፍርሰው ኦሮሚያ ለሚሉትና ለደቡብ ኢትዮጵያ አዲስ መጣሪያ ሰይመው አዲስ በጠባብ ደም አፍሳሽ ኦሮሞዎች የበላይነት ህዝብን እያሰቃዩ በሰቆቃ ላይ ሰቆቃን እየደማመሩ ለመግዛት የቱን ያህል ቢወሻክቱ ምን ቢፈደዱ ኢትዮጵያን ማፍረስ እንደ ቤት ማፍረስ እንደ መንደር ማፍረስ እንደማይቀል በተጨባጭ ያውታል። የሴቶች ስቃይና መከራ እጅግ በሚሰቀጥጥ ሁኔታ እየከፋ እየከረፋ ነው። ዘንድሮ የዓለም የሴቶች ቀን በኢትዮጵያ የሴቶች መርገሞች በሴቶች ላይ እየተፈጸሙ የሚገኙት ግፎችን ለማስቆም የትግል መለከት የሚነፋበት ዕለት ሆኖ አልፏል። ፍራአት በፍራአት ላይ እየተጨመረ ቢያንስ 90 ከመቶ የሚሆነው ወጣት በሀገሩ ሰርቶ የመኖር መሰረታዊ ሰብአዊ መብት መጣስ ሳይሆን በማናለብኝነት ተረግጧል። የሴቶች ሰብአዊ መብቶች ተደጋግመው እየተጣሱና እየተረገጡ ነው። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት ደብዛቸው እንዲጠፋ ያደረገው ይህ አረመኔ ዘረኛ አገዛዝ ነው። ለምን እነዚህ መስኪን ተማሪዎች ታፈኑ ለሚለው ጥያቄ የሚገኘው ምላሽ አጭር ነው። አማራ በመሆናቸው ብቻ የሚል ነው። ከጊዜ ወደ ጊዜ ከአመት አመት የድህነት ጦማዳሪነት እየከፋ በመሆኑ ታዳጊ ወጣት ልጃገረዶች ገላቸውን እየሸጡ የዕለት ጉርሳቸውን ለማግኘት ተገደዋል። በአዲስ አበባ ከማዘጋጃ ቤቱ ፊት ለፊት ከምኒልክ አደባባይ አንስቶ እስከ ደጎል አደባባይ እድሜያቸው ከ12 እስከ 20 የሚገመቱ ታዳጊ ሴቶች 24 ሰዓት የመንገዱን ግራ ቀኝ ይዘው ይቆማሉ። የአዲስ አበባ ከተማን የሚያዘጋጁት ከንቲባ ተብየዋ ደደብን ጨምሮ እነዚህ ህፃናት በየቀኑ ያያዩአቸው እንዳላየ መሆናቸው የዘረኛው አገዛዝ ፋሽስትነት አንዱ መገለጫ ባህሪው ነው ላለው። በአዲስ አበባ እንደ አዲስ የሥራ ዕድል እየተስፋፋ በሚገኘው ሴተኛ አዳሪነት ከተለያዩ የአገሪቱ ክፍሎች የመጡ መሆናቸው ደግሞ በመላው አገሪቱ ሥራ አጥነት እንደ ሰደድ እሳት በሚያስደነግጥ ሁኔታ እየተስፋፋ ለመሆኑ አንድ ማስረጃ ነው። በመሸት የጭፈራ ቤቶች በመሸታ ቤቶች የሚቀጠሩ ሴቶች ከገጠር የመጡ ሳይሆን በዲግሪ የተመረቁ የከተማ ልጆች መሆናቸው ዘመኑኞቹ ሊበራሊዝም የሚሉት የካፒታሊዝም ክርፋትና ጥንባት መጣያ መደረጋችንን የሚያሳይ ነው ላለው። ውድ የፍኖተ አድማጮች የእናቶች የእህቶች እና የህፃናት መደፈር ነፍሰ ጡር እናቶች በጥይትና በፋንጃ መጨፍጨፍ በየኢንዱስትሪ መንደር ተብዬዎች የታዳጊ ሴቶች ጉልበት መበዝበዝ በዘመናዊ ባርነት የኢትዮጵያ ወጣት ሴቶች ቁም ስቅል ማየት ጥቁር ልብስ በመልበስ አረንጓዴ ቢጫ ቀይ ጥለት ያለው ሸማ የለበሱ ሴቶች ከስራ መታገድና መባረር የፋኖ አርበኞች ሴቶችን ባለሞ ተኳሾች በጠራራ ፀሐይ መግደል በወሊድ በማህፀን በር ካንሰር በጡት ካንሰር በማህፀን ካንሰር የሚሞቱ ሴቶች ብዛት በአስደንጋጭ ሁኔታ እየጨመረ መሆኑ በማሰብና ችግሮቹን ለመግታትና ለማቆም መደረግ በሚገባቸው ላይ በአመቺ ሁኔታ መወያየትና በተግባር መዋል አሁን የዚህ የ21ኛው ክፍለ ዘመን ፋሽስታዊ አገዛዝ ግፍን በግፍ ላይ የሚያነባብርበት ምክንያት ሌላ ሳይሆን ከመንጋ ፖለቲካ አስተሳሰብ ነጻ ባለመሆናችን ይመስለኛል። መደረግ ያለበትና እያንዳንዳችን ማድረግ የሚገባን ካገዛዙ ዕውቅና ውጭ ወይም በሚስጥር መደራጀትና የትግል ስልትንና ግብን ነድፎ መታገል ብቻ ነው። አለበለዚያ በስቃይ ኑረን ልጆቻችንን በሰቀቀን ማሳደግን አሜን ብሎ የግፍ አገዛዝን መቀበል ነውና ይህን ፋሽስታዊ አገዛዝ አራግፈን ለመጣል ትግል የግድ ይሆናል ሲሉ ጸጋይ ዶርዜው ከሽሮሜዳ አዲስ አበባ ደብዳቤያቸውን አጠናቀዋል።
በማስከተል አመረ ልሳን ዘነበ በቀለ በፌስቡክ ገጻቸው ላይ ያሰፈሯቸውን ሁለት መልእክቶች በተከታታይ እናቀርባለን። ይህን አልኩ ማለት ፋይዳው ጉራ ነው። ጉራ የትግል መሰናክል መሆኑን በመገንዘብ አንድም ጊዜ ይሐፋ ይህን ብዬ ነበር ብሎ ህዝብን ያድንቁልኝ አታሞ ደልቆ አያውቅም። ይሁን እንጂ ሁሉንም በወቅቱ ማስጠንቀቁ እውነት ነው። አንድ ዶክተር እየተባለ የኖቤል ተሸላሚነት ጭምብል አጥልቆ የመጣውን አብይ አህመድ የተሰኘ ቄሮና ሸሪ ያልተገባውን የማጭበርበሪያ ክብር አስወልቆ በሚታመንለት ኮሎኔልነት ማዕረጉ መጠራት የሚገባው መሆኑን በሬዲዮ ፕሮግራሞቹ ሁሉ ላይ በመግለጽ ህዝብን ያስጠነቀቀው የኢሃፓው ፍኖተ ዲሞክራሲ ሬዲዮ ነው። ምንም እንኳ መከራ ይምከረውን ብሂል አድርጎ እስኪደርስበት የሚጠብቀው የዋሁ የኢትዮጵያ ህዝብ በአስተላዮች መጭበርበር ተደርጋግሞበታልና የተሻለ የመሰለው ያለፈውን ከመመጣው ጋር አበላልጦ ያየ መጥፎን አቆንጅቶ ቆንጆን አጠልሽቶ የማየትና የመስማት ልምዱ ስለተደበላለቀበት አሁንም ለአብይ አህመድ መታደሉን ለማወቅ እርጉዝ እናቶችና ህፃናት እስኪተረዱ ህዝብ እስኪፈናቀል ቤቱ በላዩ እስኪፈርስበት እንዲጠብቆ ነው። እንደ ኢሃፓ ተቋማ ቢሆን ኖሮ የአሜሪካ ጉዞውም ሆነ የሀገር ውስጥ ልፈፋው በግርምትና በአድናቆት ባልተጀበ ነበር። እርምጃው ሁሉ ዴሞክራሲያዊ ባልሆነ አነሳሱ ላይ መሰረት ያደረገ ነውና የመለስ ዜናዊን ቅሪት ለማሳካት መምጣቱን በግልጽ የሚመሰክር ነበር። ሁለት የኢትዮጵያን ህዝብ የዋህነት ተረድተው ልዩ ልዩ ታክቲክ በመፍጠር ሊያጠቁት ያሰፈሰፉ ጠላቶች መልካቸውን እንደ እስስት እየለዋወጡ ሲቀርቡት ተዋስቶላቸዋል። ያጣላይነት የመጨረሻው ጥግ ላይ ባንደርስ ኖሮ ለነዚህ ብቃት የሌላቸው የዘረኝነትን አዋጅ ለማወጅ ለሚደፈደፉበት ታኞችና አገር እና ስልጣንን ሰጥቶ እንደፈለጉ እንዲቀልዱ ባልተፈቀደ ነበር። አሁንም ቢሆን ለኢትዮጵያ ህዝብ ጠቃሚ የሚሆነው በትክክለኛው መንገድ የሽግግር መንግስት መስረታን እውን ማድረግ ነው። ህዝብ በማንም ላይ ለቂም በቀል መነሳሳት አይኖርበትም። አገራችንን ወደ ቀና ጎዳና ለመውሰድ ተደጋግሞ እንደተባለው የሁላችንንም ቅንነት ይሻል። የሽግግር መንግስትን መመስረት አማራጭ የሌለው መሆኑ አሁን ፍንትው ብሎ እየታየ ነው። ለህዝብ መብት በመቆርቆር ህይወታቸውን የሰጡ እንደ ኢሃፓ ያሉ ሀቀኛ ህዝባዊ ድርጅቶች ባይኖሩ ኑሮ የህዝብ ጠላቶች ተፈናንበው በተቀመጡ ነበር። የሽግግር መንግስት መስረታ ብቸኛው ሰላማዊና ህዝባዊ መፍትሄ ነው። ምክንያቱም የሽግግር መንግስት ሁሉንም ወገኖች ተሳታፊ ያደርጋል፣ ጥቂት የስልጣን አምሮተኞችን እድል ይነሳል፣ ዘረኝነት እንዲነግስ አይፈቅድም፣ የአንድ ወገን የበላይነትን ይሰየፋል፣ ህዝባዊነት ጎልቶ ይታያል፣ ሌላም በጎ ነገሮች አሉት። ኢትዮጵያ በልጆቿ ተጋርሎ ህልውናዋን ታስከብራለች። ይድረስ በጠባብ ዘረኝነት ስሜት ለተዋዛችሁ የኦሮሞ ተወላጅ ኢትዮጵያውያን ወገኖቼ፣ እውነት እላችኋለሁ ኢትዮጵያን እናጠፋለን ብለው የተነሱ በረራዎች እንደባዘኑ ያልፏታል እንጂ ኢትዮጵያ አትጠፋም። አብዛኛው የኦሮምኛ ተናጋሪ ወገን በዚህ አይነቱ ቅሸት የተወናበደ አይደለም። ህዝቡ በእርጋታ እያስተዋለ እነዚህ ጥቂት በሽተኞች ከበሽታቸው ይድኑ እንደው በሚል የሚጠብቅ እንጂ ነገሩን በዝምታው ደግፎ የቆመ አይደለም። ነገር ግን ዝምታው በርካታ የአማራ ወንድሞቹን እህቶቹንና ልጆቹን ህይወት የጠየቀ በመሆኑ በቃን ብሎ የመነሻ ወቅቱ አሁን ነው። ከኢትዮጵያ ልጆች፣ ከጉራጌዎች፣ ከወላይታዎች፣ ከጋሞዎች፣ ከቆራጦቹ ጉጂዎች፣ ከአማራዎች፣ ከትግሬዎች፣ ከሶማሌዎች፣ ከወላይታዎች ወዘተ ጎን ቆሞ አገሩን ኢትዮጵያን በተንኮል ለመበታተን የታሰበውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማፍረስ ሴራ ተቋቁሞና ጠብቆ ለማቆየት በሚደረገው የኢትዮጵያዊነት ዘመቻ ላይ ሁሉ በግልጽም ሆነ በስውር የሚደረጉ ትግሎች ውስጥ ገብቶ መታገል ይኖርበታል። ጀግናው የኦሮሞ ህዝብ ዘረኝነትን ተጠይፎ የሎሬት ጸጋዬ ገብረመድኅን፣ የጀነራል ጃጋማ ኬሎን፣ የነ አብዲሳ አጋን፣ የሌሎችንም ተጋርሎ የእምዬ ምኒልክን ያድዋትን የበርካታ የኦሮሞ ተወላጆችን መስዋዕትነት የሚያበስረውን የኢትዮጵያዊነትን አርማ አረንጓዴ ቢጫ ቀዩ ሰንደቅ ዓላማ ቋሚ የአገር የነጻነት መገለጫ መሆኑን ለማስመስከር መዘጋጀት ይኖርበታል። የኢትዮጵያን ህዝብ ለመለያየት ታቅዶ በጠላትነት በሚንቀሳቀሱ የታሪክ ድኩማን እጅ ወድቃ እንደማትሰነብት ጣሊያንም ለአምስት ዓመት እየበረገገ ቆየ እንጂ ተንፈራጥቶ አለመግዛቱ ምስክር ነው። ወያኔም የሚችለውን ያህል አማራን እየጨፈጨፈ በስልጣን ለመሰንበት ጓጓ እንጂ እንደፋለለ አለመዝለቁ የታየ ነው። አሁን ያለውም የተረኝነት በሽታ በኦነግ ጀሌዎች አማራን የመጨፍጨፍና የማፈናቀል ሁኔታ ሊዘልቅ እንደማይችል የታወቀ ነው። ኦነግ ከሌሎቹ የኢትዮጵያ ጠላቶች የተሻለ አቅም ኖሮት ሳይሆን የኢትዮጵያዊነትንና የወንድማማችነትን ድንበር ለነሱ በሚጠቅም መንገድ ላለማጠናከር ተብሎ በአማራውም በኦሮሞም በሁሉም ኢትዮጵያዊ ዘንድ ታምኖበት ትዕግስት በመመረጡ ነው። ዘረኞች በምንም ሁኔታ ኢትዮጵያዊነትን አያፈርሱም። ምክንያቱም ኦሮሞንና አማራን እነሱ እንደሚሉት የቋንቋ ልዩነት አይለያያቸው፣ የቁጥር ብዛት አያበላልጣቸው። በአጠቃላይ የኢትዮጵያን ህዝብ የጂኦግራፊ አቀማመጥም ሆነ ዝንጉርጉር በማልበስ የባህል ድንበር ሊያበጁለት የሚቻል አይደለም። ከሁሉም በላይ ደግሞ ኦሮሞና አማራ በቀለ ገርባ እንደ ቃዠው በአዋጅ የሚለያይ ሰብእና የላቸው። በደም በጋብቻ አብሮ በመኖር በጣም በመቀራረብ የዳበረውን ትውፊት ቁባ ለመስጠት የሚከፈላቸው ሶልዲ በልጦባቸው የሚንቀሳቀሱ በቀር ገርባና የጃዋር መሐመድ አስካሪዎች ሻሸመኔ ውስጥ ሰርገው በመግባት በሚፈጽሟቸው የተለያዩ ወንጀሎች አማራና ኦሮሞን የከረረ ጸብ ውስጥ ለመክተት የሚፍጨረጨሩበት ሁኔታ መሆኑ የታወቀ ነውና አይሳካም። አማራውም ኦሮሞውን፣ ኦሮሞውም አማራውን ያውቀዋል። የኢትዮጵያ ጠላቶች በድርጊታቸው እየገፉበት ያለ በመሆኑ ለወሳኙ ፍልሚያ ራስን ማዘጋጀት የሚታለፍ ሆኖ አልተገኘም። ስለዚህም ኢትዮጵያዊ በሙሉ ኦሮሞ፣ ትግሬ፣ ወላይታ፣ ጉራጌ፣ አማራ፣ ጋሞ፣ ከምባታ፣ ሀዲያ፣ ሐረሬ፣ ሶማሊ፣ አፋር ወዘተ ሳትል በያለህበት ቦታ ምግብህን ከገበያ ትጥቅህን ከጉያ አድርገህ ተነስ። በተለይም በአገር ውስጥ በዘር ድንበር ከፋፍለው የሚዘርፉን የወሮ በላ ቡድኖች ካለቆቻቸው ከአብይ ከሽመልስና ከአበበሽ ተንኮል ተጠንቅቀህ ዝርፊያን አስወግድ፣ ለትግል ተዘጋጅ። የሃይማኖት አባቶች ትዕግስታችሁን እየተፈታተኑት ነውና ውሳኔያችሁን እንድትፈትሹ ይሁን። እናንተን በቃል ኪዳን አስረው ገኞቻቸውን በቤተ መንግስት እየቀለቡና ለርግጫ እያዘጋጇቸው ነውና ድል ለኢትዮጵያዊነት።
ሰላም ሰላም፣ ጤና ይስጥልን። የፍኖተ ዴሞክራሲ ደብዳቤዎች አምድ ዝግጅት ክፍልና የሃፓ ቤተሰቦች እንደምንሰምታቸዋል። መላው ኢትዮጵያውያን ሰላማችሁ ብዝት ይበል። አሁን ያለንበት ነባራዊ ሁኔታ በልዩነት ውስጥ እንኳን አንድነትና ህብረት የምንፈጥርበት መሆኑን ጤናማ የሆነና ፖለቲካን በቅጡ የሚረዳ ሁሉ በቀላሉ የሚገነዘበው ሀቅ ነው። ያ ከሆነ ደግሞ ቢያንስ አንድነትና ህብረት ለመፍጠር የሚደረገውን ጥረት በመሰረታዊነት የሚሸረሽሩና የሸረሸሩ ያሉ ችግሮችን ታግሎ ማስወገድ የቅድሚያ የሚሰጠው ጉዳይ ነው። ትልቁ የኢትዮጵያ ችግር እዳ ሆኖ ሀገርን እያተራመሰ የሚገኘው ተረኛው ቡድን ነው። አንደኛው ማነቆ ደግሞ በግፍ ታስረው የሚገኙ በርካታ ህዝባዊ ኃይሎች አገዛዙን ለመታገልና እነዚህ ኃይሎች እንዲፈቱ ማድረግ እንዲሁም ፖለቲከኞችና አንቂዎችን ሙሉ በሙሉ ማስፈታት አለመቻሉ ነው። እንደ ሀገር ኢትዮጵያ አለች ከተባለ አዎ አለች። ዜጎቿም አሁንም ድረስ ኢትዮጵያውያን ይባላሉ። ነገር ግን የዜግነት ፖለቲካ በሀገሪቱ ላይ ሞቶ በብሔር ፖለቲካ ከተተካ እነሆ ከ30 ዓመታት በላይ አስቆጥሯል። አሁን በአማራ እያደገ የመጣው ብሔርተኝነት የአማራ ህዝብ በሌለ ነገር ላይ መድከሙ ያስከተለው የፖለቲካ አመለካከት ለውጥ ነው። በተለይ በአማራ በሚስተዋለው ብሔርተኝነት ስህተት ነው ለማለት የአማራ ህዝብ በዜግነት ፖለቲካ ላይ ተጣብቆ መከራ ሲደርስበት እኔ ያለውልህ ያለ አካል መኖር ነበረበት። ለአማራ ህዝብ በአገዛዙ የተረፈው ነገር ቢኖር የድሮ ስርዓት ናፋቂ፣ አህዳዊ፣ ጨፍላቂ፣ ትምክተኛ፣ ነፍጠኛ፣ ተስፋፊ፣ ወራሪ፣ መጤ የሚል ነው። በአይነትና በብዛት መሸለም ነበር። በስም ማጥፋቱም በቆመ መልካም ነበር። ይልቁንም በተግባር የዘር ጭፍጨፋ ተፈጽሞበታል። የከፈው ነገር በእነኚህ ሁሉ ስሞች ከሰውነት ተራውርደው የእነኚህን ነገሮች እየገደሉ እንጂ የሰው ልጅን እየገደሉ እስከማይመስላቸው ድረስ የበቀል በትራቸውን እንዲያርፍበት ሆኗል። ያኔ ለአማራ ህዝብ ማን ደረሰለት? ማንም። ይልቅ የዜግነት ፖለቲካ ከቀጣኛው አገዛዝ እግር ስር የሚጠበቀው ኃይል አንድ የቀረችው አዲስ አበባ ብቻ ናትና አጠቃላይ የምትቆምበት መሬት ከማጣት በፊት ከሶሻል ሚዲያ ውጣና የተግባር ትግልህን በሜዳ ላይ ጀምር። የፖለቲካ ሐሳብ በሐሳቡ አሸንፎ ማሳየት እንጂ ከዚያኛው አስተሳሰብ ይሄኛው አስተሳሰብ የተሻለ አዋጭ ነበር እያሉ በሚዲያ መሟዘዝ ብቻውን በቂ አይደለም። የተግባር ትግል እንፈልጋለን። ዘረኛዋ አዳነች አበቤ የተናገረችው ቀድማ በኦኤምኤን በሐሰት ዜና ያሰራጨችውን ነው። ይቺ በጀርባዋ ምንም የቀለም ትምህርት ሳትይዝ ተገፍታ የመጣች ዘረኝነትን፣ ደም አፍሳሽነትን፣ ጠባብ ብሔርተኝነትን አዝላ የምትኖር ጠባብ ኦነግ ብሔርተኛ የተቀናጀ ዘመቻውን እየመራች ነው። አገዛዙ ኮሎኔሉ ያሸከማትን ትናገራለች። ከአይምሯ አፍልቃ ብቻም እንዳልሆነ በተከታታይ ልናስተውል ተገደናል። የተቀናጀ ዘር ማጽዳት ዘመቻ ላይ እንደሆኑም ታውቋል። የባጃጅ ሹፌሮችን አስወጥተዋል። በሚቀጥለው ደግሞ ጉሊት ነጋዴዎች ሊስትሮና ሎተሪ የሚሰሩትን ሳይቀር ለማስወጣት አቅደዋል። ይህን የዘር ማጽዳት ወንጀል ሰበብ ሰጥተውታል። ወነግም ስልጣን ላይ ያሉትም እኩል እየተናገሩ ነው። በተመሳሳይ አቋም ላይ እንዳሉ በግልጽ ታይቷል። ለሕክምና ለገበያ ቤተሰቦችን ጠይቆ ወደ ስራ ገበተው የሚመለሰውም አማራ መፈንቀለ መንግስት ሊያደርግ ነው ተብሎ ሰበብ ተሰጥቶት በማንነቱ እየተጠቃ ነው። ወደ አዲስ አበባ እንዳይገባም ከታገደ ውለው አድረዋል። ይህ የሚሆነው በኢትዮጵያ ዋና ከተማ በአፍሪካ መዲና በአዲስ አበባ ላይ ነው። ይህን የዘር ማጽዳት ለቀጣይ የታሰበውን የዘር ፍጅት ከአሁኑ ማስቆም ያስፈልጋል። ቄስ ሳይቀር እየደበደበ እንዲመለስ የተደረገው የጸጥታ ኃይል የዚህ ሐሰት ትርክት አካል ነው። ይህ ደግሞ በኮሎኔሉ ታዝዞ ነው። አማራ በሀገሩ የመንቀሳቀስ መብቱ ታግዷል። ደግሞ የጸጥታ ስጋት ወዳለበት ቀበሌ አይደለም እንዳይሄድ የታገደው፣ ወደ አዲስ አበባ ዋና ከተማ ነው። ተንቀሳቅሶ የመስራት መሰረታዊ መብቱ ስልጣን በያዙ ጠባብ ብሔርተኞች ተገፏል። በአዲስ አበባ ምክር ቤት ላይ ቅጥረኛዋ የተናገረች የዘር ፍጅት ቅስቀሳ ከዚህ በፊት ኮሎኔሉ በፓርላማ ላይ በተለያዩ መድረኮች ላይ ተናግሮታል። ይህን ማስታወስ ግድ ይላል። እነዚህ ዘረኛ የደም አፍሳሽ የደም ማፍሰስ ጥማታቸውን ለማርካት የተናገሩትን የጭፍጨፋ አዋጅ በቅደም ተከተል እንመልከት። ከአንዳንድ አካባቢዎች የሚደረገው ከፍተኛ ፍልሰት መንግስትን በመጣል በኃይል ስልጣን ለመቆጣጠር ያለመ ነው ይላል። ቀጥሎ መፈንቅለ መንግስት ብትሞክሩ በአንድ ቀን ጀንበር ውስጥ 100,000 ሰው ታርዶ ያድራል ሲል ኮሎኔሉ ከዚህ ቀደም ተደምጧል። ይህ ፎቢያ ያደረባቸው ጠባብ ኦህዴዶች አማራን ሰኮና ሰኮናውን እየነደፉ ማባረርን ተያይዘውታል። ትላንት ያዋረደንን አዋርደነዋል። ትላንት የሰበረንን ሰብረነዋል። ትላንት አትወጡም አትገቡም ብሎ አጥር ያጠረብን ከኛ ፍቃድ ውጭ ዛሬ መጥቶ መግባት አይችልም ሲል ብልጽግና ፓርቲ የኦሮሞን ህዝብ ሙሉ በሙሉ እያወያየ ባለበት ሰዓት ተናግሮታል። ኮሎኔሉ ጥር 26 ቀን 2012 ዓ.ም ተመረጠ። በባሌ በተደረገው የወልመድ ግድብ ምረቃ ላይ በኦሮሞ ቋንቋ ከተናገረው የተቀነጨበ ካለፉት ዓመታት ጀምሮ የተፈጸመውን ፍጅት፣ ማፈናቀል፣ ሁለንተናዊ ትርምስ የሚመሩት ኦነግ ወይም ኦህዴድ አሊያም ብልጽግና ሳይባባሉ በአንድነት ተናበው ተደጋግፈው ነው ሲል ቢሊ ከፒያሳ መልእክቱን አድርሶናል።
ሰላም ተነስተልኝ ወደ ፍኖቶች ነው የፍኖቶ ዴሞክራሲ ሬዲዮ አድማጮችና ደጋፊዎች በሙሉ ውድ አድማጮች ሆይ የዛሬው መልእክቴ አሁንኛ እየኖርን ያለነው አናኗራችን ከጫካ እንስሳት አናኗር ያስተሻለ ሲሆን ይሄንንም ጉዳይ ወያኔና ኦነጎችም የተስማሙበት ይሄንን ነው ምርጫ የሌለው ህዝብም ከዘመናዊ አናኗር በግዳጅ እየተወ ወደ ተገደበለት መንገድ ተከትሎ በስመ ብሔሮች ነጻነት በሚል ሲያሜ በታጠረው የክልል ህብረቶች ተጨቁኖ በነጻ ስም ከአብሮ ከኖር ህዝብ ጋር ተቆራርጦ ተበታትኖ አልፎም በአድና ጥላት ሆኖ እንዲታይ ተደረገ። ይህንን ህዝብ በቁመናው ገንዞት በተለይም አልበገርም ባይሆን አማራና ደቡብ ህዝብን በአዘጋጁት ምስጢራዊ ጦርነት እንዲማገድ ተደርጓል። ይህንን ተንኮላቸው ለማንንም ፈርተን እያሉ ኦነግና ወያኔ አጠናክረው ከጀመሩ ቆይተዋል። ይህንን አጋጣሚ ይጠብቁ የነበሩ የውስጥም ሆኖ የውጭ አሸርጋጅ አገራፊ ባንዳዎች በተለይም የመንግስትን ደጋፊ ያገኙ ቡድኖች ለህዝብ ጥላቻ እየጋቱ ህዝቡን አንዱ ሌላውን እንዲጠላ አበክሮ ብዙም የሚሰሩ ሲሆን በተለይ የአብይ አስተዳደር ለነዚህ ብሔረሰኞች ጋሻና መከታ በመሆን ከአገር መሪነት ወደ ሳጭ ዝቅ ብሎ ለብሔረሰኞች ጠበቃ ሆኖ ሽንጡን ገትሮ ብሔረሰኝነቱን መርጦ ጥብቅና ቆመዋል። መቼስ እንደውነት ከሆነ ህዝብ እየደገፈው ያለ ያሳሳቀ ህዝብን የከዳ መሪ በታሪክ አለ ወይ ቢባል አብይ በኢትዮጵያ መጀመሪያ መሪ ይሆናል። ታዲያ ይህ መስካም አስተዳደር ያረረበት ህዝብም ተስፋ ሳይቆርጥ ከዛሬ ነገ ከብሔረተኝነት ይለቅና ኢትዮጵያዊነትን ያድሳል በማለት ህዝቡ ብዙ ቢታገስም ይህ ጠማማ መንግስት የተሰጠው እድል ያልተጠበቀ መሪ ሆኖ በታሪክ ማህደር አሁንም ራሱ አብይ ይሆናል። እንግዲህ ለነዚህ ሁሉ ክህደት ሌላ እድል ሳይሆን የተመኘውንና የዘራውን የውርደት መራራ ፍሬ የሚሰበስበው ግዙፍ ሩቅ ሳይሆን ዛሬውኑ እየመሰለ መጥቷል። መቼስ ማንም ወደደም ጠላም እኔ እንደ መንግስት ሆኛለሁ ነጮቹም ጋር የምትፈልጉትን ለማስፈጸም ጋር ስምምነት ስላደረግን ምንም ብፈጽም የኢትዮጵያ ጠላቶች ከጎኔ ስለሆኑ የባለኩትን ማድረግ በጀብደኝነት መበተን ነው በማለት እነሆ ሰውየው ወጥ እየረገጠ ብሎም እንደ ህፃን ቅብጥብጥነቱን በመቀጠል ጭራሽ ዛሬ ተደብቆ የነበረው አጀንዳ ይፋ አደረገው። በግልጽ ስልታላቋ ኦሮሚያ በሚሏት ካርታ ላይ የሚካተቱ መሬቶችን ከእያንዳንዱ ክልል ሁለት ወይም ሶስት ዞኖችን በጉልበት ከሽመልስ ጋር ሆኖ ወደ ኦሮሚያ ካርታ እየቀላቀሉ ናቸው። ይህ ብቻ አይደለም፣ በአማራ ዘጠናዎች ላይም ከምንጊዜም የበለጠ ጫና እያደረገ ከክንዴ አታመልጡም እንደማለት እያስፈራራቸው ነው። ለነገሩ የአማራ ዘጠናዎችም ቢሆኑ ለኦሮሚያ ዘጠና አፍ አውጥቶ ታዛኝ ነን ባይሉም በተግባር ግን ከጎፍታ ሽመልስ ቀጭን ትዛዝ እየተቀበሉ በራሳቸው ህዝብ ላይ ከአረመኔው ኦነግ ያላነሰ ሰቆቃ ሲፈጽሙ እንደነበረ ሁላችንም እናውቃለን። ራሳቸውም እንደማይክዱትም ታዲያ አሁን ግን እውነት ከሆነ የተከተሉት ያለው መስመር የያዙት አቋም ጽናት ከሰጣቸው እንኳን የአማራ ህዝብና መላ ኢትዮጵያ ህዝብ ከበረቱበት የሚደግፋቸው ይመስለኛል። እውነት ለማናገር ያህል ጠባብ ኦነጎች ልዩነት ፈኖራቸውም የሽመልስ ወሬዶች ከአማራ ብጥናዎች ጋር በየቀኑ የሚያደርጉትን ከንቱ ስብሰባ ከንቱን ለማስመሰል አፍዝ አደንግ ስብሰባ እንጂ እውነት አሁን ባለው ተጨባጭ ሁኔታ አብይና ሽመልስ ከአማራ ጋር በጋራ ሆነው ኢትዮጵያ ሊገነቧት አይደለም። ለዚህ የአማራ ብጥናዎች ዛሬ ሱፍ ለብሳችሁ ክራባት አስራችሁ ከነሽመልስ ጋር የምትገነቧት ኢትዮጵያ ለጊዜው አደጋ ላይ ስለሆነች እውነት አግራችሁን የምትወዱ ከሆነ መጀመሪያ ባብይና በሽመልስ ዛስ የታሰሩ ፋኖችን ባስቸኳይ ፈቱ። ከተላችሁም ከኢትዮጵያ አንድነት ኃይሎች ጋርም አሉባልታን ለነገስታችሁ ዛሬ ተነጋገሩ። አሁን በቤተ መንግስት የተወዘፈው የአብይ መንግስት የኢትዮጵያ መንግስት ሳይሆን የኦነግና የሆዴት የህዋት መንግስት ስለሆነ የፌደራል መንግስት ድረስልን የሚለውን ከንቱ ጩኸት ለግዲስታችሁ ወገኖቼ መሪ በህይወት ይያለ ለኢትዮጵያን የከሞተ ቆይቷልና ሁላችሁም በአንድነት ተናበን ትግሉን መቀጠል አለብን። ድሮም ቢሆን ምዕራባውያን ይህንን ሰው ሆነ ብለው አሰልጥናም ሰው የጫኑብን ለዚህ ተግባር ስለሆነ በሱ ላይ ተስፋ ጣላችሁ የነበራችሁ ሁሉ እርማችሁን አውጡ። ለማንኛውም ይብላልኝ ሳታኝ ሁሉ ለምትጡ እንጂ እንደነ ይሃፋ አይነት ጠንካራ ድንጅት ሰውየው ገና ከተዋሱ አገሪቷ ከየት ወዴት ለማስወገድ እንዳሰበና የሱን መጨረሻ ግሙ በተመለከተ ጆሮ ያለ ስማኝ አትጃጃሉ ይያለ ይሃፋ ጥቆማውን ቀጥሎበታል። እንግዲህ ያፋ ወፍራም ሆነ ቀጭን ጥቁር ሆነ ቀይ በሰላም ሆነ በጦርነት ከጸረ ኢትዮጵያ ኃይሎች ጋር ለግማሽ ምዕተ ዓመታት ሳያቋርጥ እነሆ መፋለሙን አሁንም አጠናክሮ ቀጥሎበታል። ድምጹ ስለታፈነ በሬ ወለደ ዜና አቅራቢዎቹም ስሙን ማንሳት ከብዷቸው ዙሪያ ጥምጥም ቢዞሩም በቁጭት የት አለ ያፈደም ትል ሁሉ መልሱ ከድር በኋላ ይሆናል ማለት አሁን ግን በቀድሚያ አገርና ድን እያለ ያፋ ያገረ ግዳጅን እየተወጣ ነው ስለዚህ በኔ እምነት ያፋ በትግል ዘመን ተሳስቻለ ብሎም ላመነባቸው ጉዳይ የኢትዮጵያ ዝክታስ ታይክ ሰምቻለሁ እጅግ አሁን ትግል ስለሆነ በሂደቱ የሚፈጠሩ ችግሮች ካሉ እንዳይፈጠሩ ጥረት እያደረገ ትግሉን ይቀጥላል ነገር ግን እቺን ሀገር ለማጥፋት እንቅልፋቶ የሚሰራው መንግስትና ቡድን ያገለገሉ የፖለቲካ ድርጅቶች ጅብ ከሄደው ሻጭፎ አይነት መግለጫ ብዙዎቹ ማጣታቸው መልካም ነገር ቢሆንም ነገር ግን ይህ መግለጫቸው ምን ያህል እውነት ነው መግለጫ ሰጪዎቹ ድርጅቶችስ መካከል አንጋፋነን ባዮቹ ወያኔ ይውጣ እንጂ ብለው ከወያኔ በእጥፍ የሚበልጡ የኦሮሞ ጽንፈኞችን ከአስመራ መንግስት አብረው መክረው ያመጣው ድርጅት አሁን ደግሞ በ11ኛው ሰዓት ላይ አብይን የሚያይበት አይን ይጥፋ ብሎ በተለይ በአሁኑ ሰዓት ማን ያምነናል ብለው ይሆን ለማንኛውም ከአብይ ጋር የነበራቸው ሃኒሙን ተሟጦ ከሆነና በስታችሁ ተሰጣችሁ ከሆነ ህዝቡን ይከታ ጠይቁና ከአባ ጋር ለመስራት ሞክሩ ወይም ጠንከር ብላችሁ እንዴ አፋሳገሩ አለዚያ ወግዱ እንቅፋት ለመሆናት ሞክሩ ምንጊዜም ኢትዮጵያችን አሸናፊ ትሆናለች ሲሉ ይህን መልእክት የላኩልን አቶ መስቀል ጉልማ ከኤድመንተን አልበርታ ናቸው።
በኢትዮጵያ የፍኖተ ዲሞክራሲ የኢትዮጵያን ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የዛሬ አስተያየት በአዲስ አበባ ህዝብ ያልተመረጠችው ወይዘሮ አደነች አቤቤ በአዲስ አበባ ህዝብ ላይ የፈጸመች ካለችው መጠነ ሰፊ ወንጀሎች የተወሰኑትን በመዘርዘር ህዝብ ከመተፈጸመበት ግፍ ነጻ ለመሆን ምን ማድረግ ይገባዋል የሚል ይሆናል። በአዲስ አበባ ህዝብ ባልኖረችበት አዲስ አበባ በግራኝ አብይ ተሹማ አንድ በአዲስ አበባ በ6 ቢሊዮን ብር የኦሮሚያ ፖሊስ ጽፈት ቤት የኦሮሚያ ፍርድ ቤትና የኦሮሚያ ታጋዮች መታሰቢያ ሐውልት በመመስረት የአዲስ አበባ ህዝብን የጎዳች ከመሆኑም ሌላ በመሃል አዲስ አበባ የተመሰረተው የኦሮሚያ ፖሊስ የአዲስ አበባ ወጣቶችን አገር አቀፍ እንደ አድዋ ድልና የጥምቀት በዓላት ከመድረሳቸው በፊት በዓላቱ በሚከበሩበት ቀንና ከተከበሩ በኋላ ወጣቶችንና አገረዳል ኢትዮጵያውያንን በመግደል በማሰር ደብዛቸውን በማጥፋት በማፈናቀል ላይ ትገኛለች። ሁለት የአዲስ አበባን መሬት ከዘረኞቹ አብይና ሽመልስ አብዲሳ ጋር በመተባበር ወደ ኦሮሚያ እንዲከለል አድርጋለች። ሶስት ከዚያም በአዲስ አበባ ከሚወሰኑ የኦሮሚያ ልዩ ዞኖች የተወጣጣ ሸገር ከተማ መስርታ መጀመሪያ በጉልበት ወደ ኦሮሚያ በተከለሉ የአዲስ አበባ ህዝብ ዘር መሰረት ባደረገ ሁኔታ በውድቅ ትለሊት ቤታቸውን በማፍረስ ዜጎቻችንን አስገድዳለች በጅብ እንዲበሉ እንዲፈናቀሉ እርዳታ እንዳያገኙ አድርጋለች አሁን ከመያል ፒያሳ ህዝብን በማፈናቀል ላይ ትገኛለች። አራት መጋቢት 5 ቀን 2015 በህዝብ ባልተመረጡ የአዲስ አበባ ምክር ቤት ስብሰባ ተብዬ ላይ በህዝብ የተመረጠ መንግስት ለመገልበጥ መፈንቅለ መንግስት ለማድረግ ከሌሎች ክልሎች ወደ አዲስ አበባ እየፈለሱ ናቸው በማለት የኢትዮጵያን ህዝብ ወደ አገራቸው ዋና ከተማ እንዳይገቡ የሚያደርግና ኢትዮጵያውያንን የሚከፋፈል ንግግር አታላያ መሐይሟና ጨካኛ አደነች አቤቤ ያርጋለች። አምስት አዲስ አበባ ከተማ ህዝብ የሚያስፈልጉ የምግብ እህሎች እንዳይገቡ እንዲሁም ውሃና መብራት እንዲቆረጥ በማድረግ በህይወት መኖር ላይ ችግር ፈጥራለች። ከላይ የተከስኳቸውን ችግሮች መሰረት በማድረግ ምን እናድርግ ለሚለው አንድ ይህን ዘረኛ ገዛዝ በማስወገድ ህዝባዊ ዴሞክራሲያዊ መንግስት ለመመስረት ልዩነቶቻችንን በማስቀረት በጋራ አገር ውስጥና በውጭ አገር ያለነው ኢትዮጵያውያን ቆርጠንነት ታገል። ሁለት የጠላት ያብይና ያዳነች ኃይል ቤት ለማፍረስ ሲሞክር በጋራ በመጮህ ግብግብ መፍጠር። ሶስት በየአካባቢው እርስ በርስ በመነጋገር ለሁለት እየሆኑ መደራጀት። አራት የሥራቱ ደጋፊዎችን በመለየት ተለያዩ ማህበራዊ ሁኔታዎች ማራቅ። አምስት የሥራቱ የምግብ የመጠጥና ሌሎች ድርጅቶችን አለመጠቀም። ስድስት ከአቅም በላይ ካልሆነ ሸገር ባስን አለመጠቀምና ኪሳራ ላይ እንዲወድቅ ማድረግ። ሰባት የሥራቱ ደጋፊ የሆነ የመጣውን የኢትዮጵያ ንግድ ባንክና ሌሎች የሥራቱ ደጋፊ የሆኑ ባንኮችን አለመጠቀም እንዲሁም የኢትዮጵያ አየር መንገድን አለመጠቀም። ስምንት የኢሃፓን ስም ሰርቆ ያለውን አንጃ የህዝብ ጠላትን ለይቶ ህዝብን እንዳያወናብዱ መጠንቀቅ። ዘጠኝ ኢትዮጵያዊ የሆኑ በዩቲዩብ ህዝብን የሚረዱ ሚዲያዎች እርስ በርሳቸው መደጋገፍ፣ ገጾቻቸውን ሼር መደረጋገግ፣ ትኩረቶቻቸውን በኢትዮጵያ ጠላቶች ላይ ማድረግ። አስር ከወልቃይት ከራያ ህዝብ ጎን መቆም፣ ትግላቸውን መደገፍ። የኢትዮጵያ ህዝብ ትግል አቸናፊ ነው ሲሉ መምህር ዳዊት ሱጌቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ይድረስ የተከበረ ሰላምታዬ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሬዲዮ ፕሮግራም አዘጋጆች አድማጮች፣ እንዴት ከረማችሁ? የጉድ አገር ገንፎ ይያደር ይፋጃል። የካቲት ወር ትርጉሙ መክተት ከተተ ሲሆን ወቅቱ የበልግ ጊዜ ስለሆነ ሰብልን አጮና ወቅቱ አበጥሮ ሰብስቦ ከጎተራ አስገባ ማለት ነው። በማህበረሰቡም ደረጃ የተከሰተውን ችግር ለመፍታት ወቅቱ መሆኑን ያሳያል። የዛሬ 49 ዓመት የካቲቱን ህዝባዊ እንቅስቃሴ የሚደግም ሁኔታ ተፈጥሯልና የተዘከረከውን ህዝባዊ ትግል በአንድ የትግል ቋት ሰብስቦ አድርጎ መታገል ያለውን አጋጣሚ መጠቀሚያ ጊዜ አሁን መሆኑን ያመለክታል። ይህን ተረድቶ ጊዜውን መጠቀም ብልህነት ነው። ለመጥቀም አለመቻሉ ደግሞ በዋዛ ፈዛዛ ለቀጣይ ብዙ ዓመታት የባርነት ቀንበር መሸከም ፈቃደኛ መሆን ማለት ነው። ከዚያም በላይ አገር አልባ የመሆን ጣፋንታ ለመቀበል መወሰን ማለት ነው። አፈንጋጩ የሳሪዮስ ቡድን ከመንበረ ጳጳሳት ግቢ ወጥቶ ባልታወቀ ቦታ 3 ቀን ከተደበቀና ከኦሮሞ ቡድን ሲመክር ቆይቶ ሁሉም ህዝብ የተደሰተበትን ስምምነት እንዳልተደረገ የሚገልጽ መግለጫ ማውጣቱን በአሁኑ መግለጫው ኦሮሞ የብሔር ብሔረሰቦች ሲኖዶስ በሚል መጠራው ሳይሆን አዲሱ ሲኖዶስ በሚል መጠሪያ ነው። በየቀኑ መጠሪያና ስሙና ጥያቄውን እየለዋወጠ መምጣቱ ቡድኑ ምን ያህል ወራዳ የማይታመንና ይሉኝታ ቢስ መሆኑን ያሳያል። ዓለም በፊት ለፊት ጉልበት ስሞ ጥፋቱን አምኖ መመለሱን ማየቱን ክዶ የፈረመበት ሰነድ ቀለሙ ሳይደርቅ ብቅ ማለቱ በስሙ የሚጠቀምበት ማህበረሰብ ብቻ ሳይሆን በልዩ መንገድ የክርስትና እምነት ተከታይ ለሆነ ሁሉ የሚያፍርበትን አንገቱን የሚደፋበት ድርጊት ነው። ነገር ሁሉ ከሃይማኖት በላይ ነው የምንለውም ለዚህ ነው። ኦነጋውያን ያሰቡት ዓላማ የሚያጨናግፋቸው ከመሰላቸው አንድና ሁለት ሳይሆን 100 ጊዜም ቢክሩና ቃላቸውን ቢያፈርሱ አይከብዳቸውም። በውሸት ትሪክ ተጠቅመውና ተክነው ያደጉበት ስለሆነ ጥረታቸው ውሸትን በማሻሻሉና በማሳደጉ ላይ እንጂ እውነትን መቀበሉ ላይ አይደለም። ጌታዋን የተማመነች በግ ላቷን ውጪ ታሳድራለች ተባለው ያለው ይህንኑ መሰረት በማድረግ ነው። መግለጫውን ከሰጡ በኋላ በወጡ በሶስተኛ ቀን አርብ የካቲት 10 ቀን 2015 ዓመተ ምህረት ከሰዓት በኋላ እንደ ድል አድራጊ በሲኖዶስ ንጉረ ግቢ ስለተሰጣቸው መዝገብ ገብተዋል። ይህ ትዕቢታቸው በቀጣይ የሚነሳው ችግር ውዝግብ አይዞ ባይ እንዳላቸው ያመለክታል። ያውም የአብይ አህመድ የታጠቀ የሆነ ወታደር ነው። እርምጃውም ህጋዊ ሲኖዶስን በኃይል አስገድዶ የነሳሪዎስን ቡድን በወንበሩ ላይ ማስቀመጥ ይሆናል። ያ ከሆነ ደግሞ ወደ ለይለት አገራዊ ብጥብጥና ቀውስ ይከተናል ብለን እንሰጋለን። ለማንኛውም ግን ለመግደል ሳይሆን ላለመግደል መዘጋጀትና መጠንቀቅ ካለብን ጊዜ ላይ ደርሰናል። ቀውሱን ስፖንሰር ያደረገው የአብይ አህመድ መንግስት በቀጣይ የሚወስደው እርምጃ ካለ ሂደቱን ግልጽ ያደርጋል። ስለሆነም እነሳሪዎች በሲኖዶስ ግቢ በቤተ ክህነት ቀናዋን ተከትላ የቅርታ እጇም ዘርግታ ላሳየችው ፍቅር መልስ ይህ ከሆነ የሚጎዳው ካሪ ወገን እንጂ ተከጃው ቤተ ክህነት አይደለችም። አገርን ለማፍረስ የተነሳ እንዲህ በቀላሉ አይመለስም። ስለዚህ ይህንን የወያኔ ቡችላ ቡድን ከነግሳንግሱ በትግል ማስወገድ ያስፈልጋል። ህዝባዊ ትግሉ ይቀጥላል። ለዳግማዊ የካቲት እንሰለፍ። የሁሉም አይነት ችግር ቀውስ ምንጭ የሆነው የጎሰኛ ፖለቲካ ስርዓት ይደምሰስ። ኢትዮጵያ በአንድነት በነጻነት ለዘላለም ትኑር። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ውድ ብኖታዎች እንደምን ሰነበታችሁ? ይህን መልእክቴን ለኢትዮጵያ ህዝብ እንድታስተላልፉልኝ በአክብሮት እጠይቃለሁ። እኛ እንኳን እድሜ ለሃፓ ሬዲዮ ፍኖተ ፕሮግራም አንተም ቀን አብይ ሙሴያችን አሻጋሪያችን ብለናል እናውቀም። አሁን የኢትዮጵያ ህዝብ ካብይ ኦሮሞማ ህወሓት ብልጽግና ብልግና ምንድነው የሚጠብቀው? መከፋፈሉ አይበቃም? ኦሮሞማና ህወሓት ኢትዮጵያዊነትንና ኢትዮጵያን ለማጥፋት ታላቂቷን ኦሮሚያንና ትግራይን ኦን ለማድረግ ያማራን ያፋርን መሬት ለመቀማት ደቡብን ለመሰልቀጥ ምን ያልፈጸሙት ምን ያላደረጉት ነገር አለ? በሁሉም ከኛ ተለከፉ አማራን ትግራይን አፋርን በጦርነት አወደሙ። 1.2 ሚሊዮን ህዝብ ጨረሱ። ህዝቡን አደህዩ ገደሉ አፈናቀሉ። መጀመሪያ አማራሉ ቀጥሎም በሁሉም ዘመቱ አፈናቀሉ። ማፈናቀሉን ከገጠር ጀመሩ። አሁን አዲስ አበባ ደርሰዋል። እስላም ክርስቲያን ብለው ከፋፈሉ። ለራሳቸው በሚመች መንገድ የኦሮሞማ መجلس የኦሮሞማ ሲኖዶስ አቋቋሙ። ኦነግ ሸኔ አባቶርቤ ቄሮ ኦፌኮ ኦፒዲዮ ብልጽግና ብለው ህዝቡን አደናግረው ሁሉም አዲስ አበባን ፊንፊኔ ብለው የኛ ነው አሉ። በዲሞግራፊ በልማት ስም የአዲስ አበባን ህዝብ ከስራ ከቤት አፈናቀሉ። ባንኩንም መሬቱንም ኮንዶሚኒየሙንም የቀበሌ ቤቱንም ስራውንም ጉልቱንም ሁሉንም ተቆጣጠሩ። ያልገባው ሆዳሙና በሆዱ የሚያስብ አማራ ተፈናቅሎ እነሱ የሚቀርላቸው መስሏቸው ነበር። ኦሮሙማው እየነጣጠለ እየበላቸው ነው። ኦሮሙማው ለኦሮሞ ወገናችንም አልተኛም። ኦሮሙማው ለኦርቶዶክስና እስከዛሬ ባለም ታሪክ የታየው ነገስታት ግዛታቸውን ሲያስፋፉ እንጂ ትልቅ አገር ላስተዳደራሉ እንጂ ወደ መንደር አልወረዱም። ያፋይ እንዳይመጣ 50 አመት አታግሏል። ስለዚህ ጎበዝ ምን እስከምንሆን እንደምንጠብቀው ከመጥፋታችን በፊት ሁላችንም ከውጭም ከውስጥም ያለን ኢትዮጵያውያን በአንድነት ሆነን ተደራጅተን ሁሉንም አይነት የትግል ስልት በመጠቀም ይህን ፍራት አሽቀንጥረን መጣላለብን። የኢትዮጵያ ህዝብ ከያፋ ጋር ሆኖ ያቸንፋል። ኢትዮጵያ ለዘላለም ትኖር ሲሉ ነመራ ናውሰናይ ከጉራጌ ዞን ደብዳቤያቸውን አጠናቀዋል።
የፍነተ ዴሞክራሲ ደብዳቤዎችም በዝግጅት ክፍልና በዚህ ተወዳጅ ሳምንታዊ ፕሮግራም አድማጮቻችን እንደምንሰምታችኋል። የኢትዮጵያ ፖለቲካ ዙሩ ከረዋል። የኦሮሞ የፖለቲካ መሪዎች ታይቶ በማይታወቅ መልኩ በድሮ የመንደር አማራኛ እየቆላቸው እያመሳቸው ተቀበጥጧል። ይሰሩ ያደርጉትም አሳጥቷቸዋል። ምን እንደተማመኑ ግን በፍጹም አይታወቅም። አንድም ደና የሚያስብ ሰው ከመካከላቸው አለመኖሩ ደግሞ ነገሩን ታምር ያደርጋል። ከተማ መገንባት የማይሆንለት ማፊያ ቡድን ከተማ ማፍረስን ባየር ፍጥነት ተያይዞታል። የሚፈርሰው ቤት በዘር ተለይቶ መሆኑ ደግሞ ያላመውን ነገ ፍንተው አድርጎ ያሳየናል። አማራ፣ ጉራጌ፣ ወላይታ፣ ጥቂት ትግሬ ከምባታና ሌሎች ነገዶችም የኦሮሞ ወኪሎች ነን የሚሉ ጨፍጫፊ ኦዲዶች ከአዲስ አበባ ከተማ እና ከዙሪያ በገፍ እያፈናቀሉ ነው። ሰፊው የኦሮሞ ህዝብ ገሚሱ በዚህ ድርጅት በደስታ እየጨፈረ ነው። ገሚሱ መስማማት በሚመስል መልኩ ዝም ጭጭ ብሎ ከዳር አድፍጦ ያያየ ነው። አማራ ብቻ ይጎዳ የመሰላቸው የነበሩ ሌሎች የኢትዮጵያ ነገዶችም ዝምታን መርጠው ቆይተዋል። አሁን ባለው ሁኔታ የኑሮው ነገር ጣሪያ ነክቷል። በማፈናቀል ቤት በማፍረስ በመጨፍጨፍ በመግደል ብቻ ያልተገደቡት ተረኛ ኦዲዶች እህልን ወደ አዲስ አበባ እንዳይገባ ከጫፍ እስከ ጫፍ በቸላ በመዝጋት ህብረተሰቡ በራብ በጥም እንዲሰቃይ ያድርጋል። በተለይ ጤፍ ደግሞ አዲስ አበባ ላይ ሜርኩሪ ሆኗል። በልቶ ማደር ለኦሮሞ ካድሬ ብቻ የሚቻል መመሪያ ሆኖ ወጥቷል። አዲስ አበባ ላይ ዋጋ ኢንጂነር የተደረገው ለዚህ ነው። አዲስ አበባ ለኦሮሞ ብሔርተኞች ጥላት ነች ብለው ያስባሉ። ዋጋ ኢንጂነር የሚገባውን ወይም ደግሞ ከተለያዩ ዙሪያ የሚመጡ እህሎች ወደ አዲስ አበባ እንዳይገቡ ከለከሉ። ሌላውን አቅርቦት እንዲያጣ አደረጉ። ለራሳቸው በተጋነነ ዋጋ አቅራቢ ተኩበት። አሁንም በተመጣጣኝ ዋጋ አይደለም የሚሸጠው። ሰንበት ብለው ደግሞ ብትገዛ ግዛ ባትገዛ ደግሞ ሰው የሚባልበት ጣሪያ ይሰቅሉታል። ጥላት የሚሉት ከተማ ላይ ይህ ቁማር እጅግ በጣም የሁል ጊዜ የተለመደ ገበያ ነው። ያሰድዳሉ፣ አቅርቦት እንዳይኖር ያደርጋሉ፣ ያተርፉበታል። እየሆነ ያለው ይሄ ነው። በእርግጥ ነጋዴዎች አንድ ነገር ማለት ፈልጋለሁ። አብዛኛው የአማራ ባለሀብትና ነጋዴ ስግብግብነት የሚያጠቃው ፖለቲካውንና እንደ ህዝብ የገባበትን የህልውና ትግል ፍጹም ያልተረዳ ሆኖ አግኝተነዋል። ወደ ተረኞችህ ከባለሀብት እስከ ህብረት ስራ ማህበራት ተደራጅተው ገበያውን ፖለቲካ አድርገውታል። መቀሌ ተከፈተ ሲባል ያለውን የሌለውን ጥርግርግ አድርጎ ግር ብሎ እየጫነ የሰነበተው የአማራው ባለሀብት ሰሞኑን የተመረተውን ምርት እየሰበሰበ ለነዚህ ዩኒዮኖችና ባለሀብቶች ሲያስረክብ እንደሰነበተ በየአካባቢ ያላችሁ ሁኔታውን የታዘባችሁ ሁሉ የምታውቁት ጋር ነው። ይህ የሆነው አገዛዙ ባስቀመጣቸው ዩኒዮንና የህብረት ስራ ማህበራት ተብሎ የተቀመጡ ቅጥረኛ አካላት ናቸው። ለነዚህ የማስረከብ ሂደቱ ደግሞ እጅግ በጣም በሚያሳዝን መልኩ ሆኖ ሰንብቷል። ዛሬ ያው ጤፍ ነው፣ ቶሎሳ፣ ሄርቄሳ፣ ጋዲሳ፣ ጫልቱ የተባለ በኪሎ 56 ብር በቋንቋ ኩፖን ወጥቶለት ሲሸጥ ዋለው። የኔ ጥያቄ በሚዲያ እየዋጡ በአዲስ አበባ ጤፍ በኪሎ 56 ብር ለኗሪዎቹ እየቀረበ ነው ከሚለው ውሸት እንጂ ጤፉ ለቶሎሳ፣ ለሄርቄሳ፣ ለጫልቱ ለምን ተሸጠ የሚል አይደለም። ከሰሞኑ ለአዲስ አበባ ኗሪዎች በርገር በ50 ብር አከፋፍላለሁ ያለው ገዳ ቢዝነስ ግሩፕ ደግሞ እጅግ በጣም አስገራሚ ክስተት ነበር። በጥቅሉ ግን አዲስ አበባ ላይ ዋጋ ኢንጂነር የተደረገበት ምክንያት ይህ ነው። በሚዲያ 56 ብር ገብቷል እየተባለ የሚወራው ደግሞ በማንነት ምክንያት ኩፖን የተሰራላቸው ተረኞች የሚጠቀሙበት እንጂ የትኛውም የአዲስ አበባ ኗሪ በዚህ ዋጋ የሚገበያይ እንዳልሆነ በተግባር አረጋግጠናል። የአዲስ አበባ ኗሪ አንገት ለማስደፋትና የሚበላውን ብቻ እያሰበ እንዲኖር ማድረግ ከአፈሙዙ ባሻገር የተዘየደ የጽንፈኞቹ የጭካኔ ስልጣን ነው። ጠላት የሚሉት ከተማ ላይ ይህ ቁማር ገበያ ነው። በአፈሙዝና በፖለቲካ በመልካም አስተዳደር ሊመልሰው ያልቻለውን ህዝብ በረሃብ እየቀጣ እጁን አጣጥፎ ረሃቡን ብቻ እያደመጠ እንዲኖር ለማድረግ ታትረው እየሰሩ ይገኛል። አቅርቦት እንዳይኖር አድርገዋል። ይህንን ደግሞ አቅርቦት ያግዱና የተወሰኑ ተረኛ ነጋዴዎች እንዲያተርፉ ይደረጋል። ለባጃጁም ጋሪ አመጥተዋል። ለጤፉ ማሽላ ቢሆን እንደሚያቀርቡ እየተጠበቀ ነው። በወዴድ ያገዛዝ ዘመን ኢትዮጵያን እያየናት ምስቅልቅሎ አወጥቷል። ትግሬው አማራው እስከተጎዳ ድረስ ጉዳቱን ጨክኖ ዋጥ ስለሚያደርገው እንጂ ኦሮሞ ከትግሬ ጋር ደም ተቃብቷል። ከአማራ ጋር ፊሽካ ነው የሚጠብቀው። ከሲዳማ ጋር መታኮስ፣ ከሶማሌ ጋር መገዳደል፣ ከጉራጌ፣ ከጌዲዮ፣ ከጋምቤላ ጋር መፋጠጥ ጀምሯል። ጉምዝን በይፋ ሊውጡት ነው። ብቻ ኦሮሞ ሀገር ከመሆኑ በፊት ከኢትዮጵያውያን ጋር አቅም መፈታተሽ ፈልጓል። ይህ ህልም ባይሳካለትም ሁሉን የጨረሱ ስለመሰላቸው ግልጽ የዘር ጭፍጨፋውን ግን በቅርቡ እንደሚጀምሩት አጠናክረው እንደሚቀጥሉም ታውቋል። ስለዚህ የዘረኝነትን ድርጊት ለማውገዝ ጤናማ አይምሮ መሸከምና ለሀገር ማሰብ ብቻ በቂ ነው። ይህ አካሄድ ስህተት መሆኑን እንደሚከተለው ላስረዳ። ዜጎች በገንዘብ ሀገራቸው በነጻነት የመንቀሳቀስ መብት አላቸው። ማንም ሰው ግለሰብን ወይም ቡድን ወደ ዋና ከተማ እንዳይገባ መከልከል አይችልም። የግለሰቦች እንቅስቃሴ የሚገደበው ወንጀል ሰርተው ሲገኙ ወይም ወንጀል ውስጥ ሊሳተፉ ሲሉ ማስረጃ ሲገኝባቸው ነው። ጥፋተኝነትም የሚረጋገጠው በፖለቲካ ውሳኔ ሳይሆን በፍትህ ሜዳ ነበር። ነገር ግን ይህ ሊሆን አልቻለም። አዲስ አበባ ውስጥ ነዋሪዎችን የሚወስነው ህጋዊ መስፈርት እንጂ የካድሬዎች ይሁንታ አይደለም። ከሌሎች አካባቢዎች መጥተው ስልጣናችንን ሊነጥቁን ነው ማለት አንድም ተው ሁለት ነው። በአንድ በኩል የአዲስ አበባ ህዝብ ፖለቲካዊ ህልውናውን የተነጠቀ ነው ከሚል ሳቢ የመነጫ ሲሆን በሌላ በኩል ከሌላ ቦታ ወደ አዲስ አበባ የሚመጣ ዜጋ ያገዛዝ ጥላስ እንደሆነ አድርጎ መፈረጅ ነው። የዚህ ገዢ ትርክት ትርጉም ከዚህ በፊት አዲስ አበባ እንዳይገቡ የተከለከሉና ወቅታዊ ፖለቲካን ያገናዘበ የሎች አካባቢዎች የተባለው በተናጋሪውና በአድማጩ መካከል ግልጽ የሆነ ግንዛቤ የተወሰደበት እጅግ የረቀቀ በግልጽ ሊታይ የማይችል ነገር ግን የጭቃ አሾህ የፖለቲካ ሴራ ነው። ዜጎች አዲስ አበባ በገቡ በማግስቱ መሬት የሚወሩበት ተአምር የለም። በእርግጥ ሁሉም እንደሚያውቀው የከተማውን መሬት ሲቀራመት የነበረው አሁንም የቀጠለው የኦህዴድ መር ካድሮችና ተረኛ የሚባለው ቡድን ነው። መንግስትን ከጥላት አድን የሚል አደገኛና የመጨረሻ ጥሪ የተደረገ ነው። ይህ ደግሞ መሃል ዳር የማድረግ አዲስ አበባ የደም ገንቦ እንድትሆን ሴራ እየተጠነሰሰ የተቀመጠ የኦህዴዱ የቅርብ ጊዜ የጭፍጨፋ እቅድ ነው። መፍትሄው የአዲስ አበባ ህዝብ ከተማችን የብሔር የእያንዳንዱ ኢትዮጵያውያን እንጂ የጥቂት ብሔርተኞች መፈንጫ አይደለችም ብሎ መከላከል፣ መደራጀት፣ መታጠቅ፣ መታገል እና ተረኞችን ማስወገድ ሲችል ነው ሲል የሄራርካው የሰል መልእክቱን ቋጭቷል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ።